ወንድ አድማጮቻችን የጌታችን ጸጋና ሰላም ከእናንተ ጋር ይሁን። ይህ የምታደምጡት መልእክት በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን በእሁድ መደበኛ አምልኮ ፕሮግራም ላይ የተቀዳ ትምህርት ነው። መልእክቱን አዳምጣችሁ በሚኖራችሁ ጥያቄም ሆነ አስተያየት www.wangel.org wongel.org ወይንም www.ethiocgc.com or.org ላይ በሚገኘው አድራሻ ልታገኙን ትችላላችሁ። የምትሰሙትን መልእክት እግዚአብሔር ለበረከት ያድርግላችሁ። እንደተናገር ከዳግመኛ የምትመጣ በክብር የምትመጣ ያለ ኃጢአት የምትገለጥ የእግዚአብሔር ልጅ ኢየሱስ እኛን ለመውሰድ ወዳንተ ለመሰብሰብ እግዚአብሔር ሆይ ወደኛ የምትመጣበትን ጌታው የመምጣትን ቀን መንፈስ ቅዱስህ ልናውቀው በመትፈልገው ሁኔታ እንዲያሳየን እንድትረዳን እንጸልያለን። ይግዜ ጌታ ሆይ አንተ የምትመክረን መንፈሳዊ ነገራችን የሚነቃበት ጊዜ እንዲሆን እንጸልያለን በጌታ በኢየሱስ ስም አሜን። ትንሽ ፓወርፖይንቱን በእናጣፋው ለተወሰነ ጊዜ ጥሩ ይሆናል እና አንዳንድ ነገሮችን እንድንመለከት። እግዚአብሔር ይመስገን። ባለፈው ጊዜ ያው سنማር ላሳያችሁ የፈለኩት በጣም ትልቁ መሰረታዊ ነገር ታላቁ መከራ የሚለውን ነው። እና ታላቁ መከራን በመጽሐፍ ቅዱስ سنመለከት በብሉይም በአዲስም ኪዳን ውስጥ በብዙ ሁኔታ ተገልጧል። ስለ ታላቁ መከራ ብዙ እግዚአብሔር ሰዎች ሲያስተምሩ መነሻ አድርገው የሚወስዱት የመጀመሪያ ነገር በመጽሐፍ ቅዱስ ውስጥ በብሉይ ኪዳን እስራኤላውያኖች በመጨረሻ ዘመን ለሚደርሳቸውን መከራ ሙሴ የተናገራቸውን መነሻ አድርገው ያውታል። ዘዳግም ምዕራፍ 4 ላይ ከ25 እስከ 31 ላይ አብረን እንመለከታለን። ትንሽ ከቁጥር 25 ጀምሮ እስከ 31 ያለ ሰፋ ያለ ክፍል ነው አነባዋለሁ። በዚህ ቦታ ላይ ምን ይላል? ልጆችን የልጅ ልጆችንም በወለዳችሁ ጊዜ በምድሪቱም ብዙ ዘመን በተቀመጣችሁ ጊዜ በረከሳችሁም ጊዜ በማናቸውም ቅርጽ የተቀረጸው ምስል ባደረጋችሁ ጊዜ ታስቆጡትም ዘንድ በአምላካችሁ በእግዚአብሔር ፊት ክፉ የሆነው ነገር በሰራችሁ ጊዜ ተወርሷት ዘንድ ዮርዳኖስን ተሻግራችሁ ከምትገቡባት ምድር ፈጥናችሁ እንድትጠፉ እኔ ዛሬ ሰማይንና ምድርን በእናንተ አስመሰክራለሁ። ፈጽሞ ተጠፋላችሁ እንጂ ረጅም ዘመን አትቀመጡባትም። እግዚአብሔርም በአሕዛብ መካከል ይበትናችኋል። እግዚአብሔር በውስጣቸው በሚያኖራችሁ በአሕዛብ መካከል ጥቂቶች ሆናችሁ ትቀራላችሁ። በዚያም የማያዩትን የማይሰሙትንም የማይበሉትንም የማያሸቱትንም በሰዎች ከንጨትና ከድንጋይ የተሰሩትን አማልክት ታመልካላችሁ። ነገር ግን ከዚያ አምላካችሁን እግዚአብሔርን ትሻላችሁ። በልብህም ሁሉ በነፍስህም ሁሉ የፈለከው እንደሆነ ታገኛለህ። ይህም ሁሉ በደረሰብህ ጊዜ ልብ በሉ ስትጨነቅ በዘመኑ ፍጻሜ ወደ አምላክህ ወደ እግዚአብሔር ትመለሳለህ ቃሉንም ትሰማለህ። አምላክ እግዚአብሔር ማህሪ ነውና አይተውህም አጠፋህም ለአባቶችህም የማለላቸውን ቃል ኪዳኑን አይረሳም ይላል። ይህ በዘዳግም ላይ በሙሴ አማካይነት ለእስራኤላውያኖች የተነገረ የሚገጥማቸውን ነገር የሚያሳይ ቃል ነው። በውስጡ በጣም ብዙ ነገሮች ተጠቅሰዋል እና 8 ነጥቦችን ፒክ ያረኩላ ሳያችሁ ይሄ ትንቢት በውስጡ ያዛቸው እስራኤላውያን በእግዚአብሔር በተስፋ ቃል በተሰጣቸው ምድር ብዙ ዘመን ከተቀመጡ በኋላ ስለሚገጥማቸው መከራ ነው የሚናገረው። በጥቅሉ ስናይ እግዚአብሔር በሰጣቸው ምድር የተቀረጸ ምስል ቢያመልኩና በፊቱም ክፉ የሆነውን ነገር ቢያደርጉ እግዚአብሔር ካወረሳቸው ምድር ፈጥነው እንደሚጠፉ ይነግራቸዋል። በአሕዛብ መካከል እንደሚበትናቸው ይናገራል። በአሕዛብ መካከል ተበትነው በሚኖሩበት ሀገር ጥቂቶች ሆነው እንደሚቀሩ እንደሚኖሩ ሁሉ ይነግራቸዋል። በተበተኑበት ሀገር ጣዖት አምላኪዎች ሆነው እንደሚኖሩም ይነግራቸዋል። እግዚአብሔር የተናገረው ሁሉ ሲደርስባቸው ከጭንቀታቸው የተነሳ ወደ እግዚአብሔር እንደሚመለሱ ይነግራቸዋል። ወደ እግዚአብሔር የሚመለሱበት ዘመን በዚህ ክፍል ላይ በዘመኑ ፍጻሜ ወደ አምላክ ወደ እግዚአብሔር ትመለሳለ ቃሉንም ተሰማለ ይላቸዋል። እግዚአብሔር ማህሪ ስለሆነ ለአባቶቻቸው የማለውን ቃል ኪዳኑን እንደማይረሳ በምህረት እንደሚጎበኛቸው ተስፋ ይሰጣቸዋል። ታላቁ መከራ በመጽሐፍ ቅዱስ ውስጥ ሲጤንና ሲታይ አንደኛ እስራኤልን እንደሚመለከት መርሳት የለብንም። ስለዚህ እስራኤላውያኖች ጌታችን ኢየሱስ ክርስቶስን ከካዱት ወዲህ የደረሰባቸውን መከራ እናያለን። በዓለም ዙሪያ እንዴት እንደተበተኑ እናያለን። ከዚህ በፊት እንዳሳየኋችሁ በአውሮፓ ውስጥ ስንትና ስንት ሺህ አይሁዳዊ እንደተገደለ በሂትለር ብቻ ሳይሆን የተለያዩ የተገደሉበትን አገር ሁሉ ቁጥሩን አሳይቻችኋለሁ እዚህ ላይ። እነዚህን ሁኔታዎች ስንመለከት ቁጥራቸው መንምኖ እና በብዙ መቶ ሺህ የሚኖሩት መካከል ኦልሞስት በጥቂት 1000 እስኪቀሩ ድረስ በመቶ ቤት የሆነ ቁጥር እስኪቀራቸው ድረስ እየተገደሉ እንዳለቁ አይተናል። ይሄ ታሪክ የመዘገበው ከኛ ዘመን በፊት የነበሩ የሰከንድ ወርልድ ዋር ፈርስት ወርልድ ዋር ውስጥ የነበረውን ታሪክ ለኔና ለናንተ ሩቅ የሆነ ታሪክም አይደለም የአይሁዳውያን ነገር። ስለዚህ ከዚህ ክፍል ሙሴ ከተናገረው ትንቢት የምንማረው አይሁዳውያን ምንም እንኳን እግዚአብሔርን በመተውና በመካድ በዓለም ሁሉ ቢበተኑም ከሚደርስባቸው መከራና ጭንቀት የተነሳ እግዚአብሔርን የሚፈልጉበት ጊዜ እንደሚመጣ፣ ያ ብቻ ሳይሆን እግዚአብሔር ለአባቶቻቸው የማለውን ቃል ኪዳን እንደሚያስብ ከዚህ በፊት ሳስተምር የአብርሃም ቃል ኪዳን አለ እግዚአብሔር የገባው ብለናል። የዳዊት ቃል ኪዳን አለ ብለናል። እግዚአብሔር በነቢያቶቻቸው በተለያዩ ጊዜ እነዚህን ኪዳኖች እያሰበ ወደፊት ወዳሉ ዘመኖች የተናገራቸው ብዙ የተስፋ ቃሎች አሉ። እነዚህ የተስፋ ቃሎች የአይሁድን ሕዝብና ኢየሩሳሌምን ሁሉ የሚመለከት ባህሪ እንዳላቸው ሁሉ በተደጋጋሚ አይተናል። እንግዲህ ይህ የሚሆነው በዘመን ፍጻሜ እንደሆነ መናገሩ እስራኤል በቤተ ክርስቲያን እንዳልተተካች ያሳያል። እና ይሄ ሪፕሌስመንት ቲዮሎጂ የሚሉት አንዳንድ ሰዎች የብሉይ ኪዳን ስለ እስራኤል የሚናገረውን ነገር ለቤተ ክርስቲያን እየተረጎሙ እስራኤላውያኖች በብሉይ ኪዳን እግዚአብሔር ሲያስባቸው እንደነበረ እንደ ሕዝቢያቸው እንደነበረ ወደፊት አያያቸውም፣ የእነሱ ነገር አብቅቷል ክርስቶስን ከካዱት ወዲህ። ከዳኑ እንደማንኛውም አሕዛብ ወንጌል እየተነገረላቸው ነው የሚድኑት የሚል አቋም ያላቸው የሥነ መለኮት መምህራን አሉ፣ ቤተ እምነቶች ሁሉ አሉ። ከዚህ የተነሳ አይሁዳውያኖች በብሉይ ኪዳን የተነገራቸው ትንቢት ሲያነቡት እንደነዚህ ያሉ አይነት የሥነ መለኮት እይታ ያላቸው ሰዎች ምንድን ነው የሚያደርጉት? ለአይሁዳውያን ለእስራኤል የተነገረውን ትንቢት ለማን ይተረጉሙታል? ለቤተ ክርስቲያን አድርገው ይተረጉሙታል። ነገር ግን እነዚህ የእግዚአብሔር ቃላት የሚናገሩት በተለይም አሁን ያነበብነው ዘዳግም ምዕራፍ 4 ላይ ሙሴ የሚናገረው አይሁዳውያኖች ወደፊት እንደሚታሰቡ በምህረት እግዚአብሔር እንደሚጎበኛቸው ለአባቶቻቸው የገባውንም ቃል ኪዳን እንደሚፈጽም ማስረጃ እንደሆነ እናያለን። ለእስራኤል ሕዝብ የተገባው ቃል ኪዳን በፍጻሜ ዘመን እንደሚፈጸም መርሳት የለብንም። እስራኤላውያን በፍጻሜ ዘመን ላይ መከራ እንደሚደርስባቸው በብሉይ ኪዳን በርካታ ትንቢቶች ተናግረዋል። በፍጻሜ ዘመን ላይ ታላቁ መከራ የሚባለው የያዕቆብ መከራ ሁሉ እየተባለ ይጠራል። አይሁዳውያን ላይ በጣም ፎከስ ሊሆን እንደሆነና በዓለም ላይ ባሉ ሰዎች ሁሉ ላይ መከራው ቢደርስም በተለይ አይሁዶችን እንደሚመለከት እናያለን። በዳንኤል ምዕራፍ 12 ቁጥር 1 ላይ ተመልከቱ። ዳንኤል ምዕራፍ 12 ቁጥር 1 ላይ በዚያ ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል፣ ሕዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደርሱ ያለ ያልሆነ የመከራ ዘመን ይሆናል። በዚያም ዘመን በመጽሐፉ ተጽፎ የተገኘ ሕዝብ ሁሉ እያንዳንዱ ይድናል ይላል። ረጋ ብላችሁ ብትመለከቱት ስለ ሕዝብ ልጆች የሚቆመው ይላል። ሚካኤል በመጨረሻው ዘመን ላይ ስለ እስራኤል ህዝብ ልጆች የሚቆም አለቃ ሆኖ እግዚአብሔር እንደሚያስነሳው እና በዚያን ዘመን በህይወት መጽሐፍ በመጽሐፍ ተጽፎ የተገኙት አይሁዳውያን ሁሉ እንደሚድኑ ይናገራል። መቼ ነው ይሄ? በፍጻሜ ዘመን። ይህን ትንቢት በተለይ ዳንኤል 12ን አውጥታችሁ ብታዩት ዝርዝር ነገር ብዙ ነገሮች ይናገራል። በሕዝቅኤል ምዕራፍ 20 ቁጥር 33 እስከ 44 ላይ እግዚአብሔር ስለዚህ ሁኔታ ስለመጨረሻው ዘመን ይነግራቸዋል። እኔ ሕያው ነኝና በበረታች እጅና ውድ ወገኖቼ በተዘረጋች ክንድ በፈሰሰች ማዕት እነግስባችኋለሁ ይላቸዋል። ታላቁ መከራ እግዚአብሔር በእስራኤላውያኖች ላይ ንግስናውን የሚያሳይበት አምላክነቱን የሚያሳይበት በቅጣት የሚጎበኝበት ጊዜ እንደሆነ ይናገራል። ከአሕዛብም ዘንድ አወጣችኋለሁ ከተበተናችሁባትም አገር ሁሉ በበረታች እጅና በተዘረጋች ክንድ በፈሰሰች ማዕት እሰበስባችኋለሁ ይላቸዋል። ይህንን የአይሁዳውያንን ታሪክ በጥቂቱ ያሳየሁትን እንኳን ብቻ ወደ ኋላ ማስታወስ ብትችሉ በምን አይነት ጨካኝና ብርቱ እጅ እግዚአብሔር አይሁዳውያንን ወደ ሚድል ኢስት እንዳመጣቸው እናያለን። እኔ አሁን በእኔ መረዳት ስመለከተው ይህን ትንቢት ሳየው የሚያስታውሰኝ አይሁዳውያኖች ብዙ አይሁዳውያኖች ከአውሮፓ ሐኪሞች፣ ዶክተሮች፣ ሙዚሽያንስ፣ ፈላስፎች፣ አስተማሪ፣ ነጋዴ ሆነው ከሚኖሩበት ሚድል ኢስት አይሁዳዊነታቸውን አይደንቲቲያቸውን ተቀብለው ሄዶ ለመኖር ፍላጎት የሚባል አልነበራቸውም። መጽሐፍት ብታነቡ ታሪካቸውን ሂትለር በግድ ነው አይሁዳዊነታቸውን ያሳመናቸው። እና ሂትለር ባደረሰባቸው መከራ ማንኛውም አይሁዳዊ የሆነ አይሁዳዊ ነው፣ የአይሁድ ዘር በደም ውስጥ ያለ አይሁዳዊ ነው አለ። አይሁዳዊ የሆነ ሁሉ ምልክት በላው ላይ ማድረግ አለበት አለ። ዴቪድ ክስታር የሚባለው እያደረጉ እየወሰዱ እንዴት እንዳረጓቸው ብዙዎቹ ያ ሁሉ መከራ እንኳን እየደረሰ እኔ ማንም አይነካኝም እያሉ ሲኩራሩ፣ አይሁዳውያኖች እንደ ከብት እየተነዱ የሚሰራውን ስራ ሲክሬት የሆኑ የአይሁድ እንቅስቃሴ አራማጅ የነበሩ ሰዎች ፎቶግራፍ እያሳዩ በማስረጃ ይሄ ነው የሚደርሰው ራስን ተቀበል እና እያሉ ወደ ሚድል ኢስት እንዲሄዱ የተገደዱ በግድ ነው። ውድ ወገኖቼ ሕዝቅኤል ከዳንኤል ጋር በባቢሎን የነበረ ከክርስቶስ ልደት በፊት የነበረ ሰው ነው። በ500ዎቹ ዓመተ ምሕረቶቹ አካባቢ የነበረ ሰው እኔ ሕያው ነኝ በበረታች እጅና በተዘረጋች ክንድ በፈሰሰች ማዕት እነግስባችኋለሁ ይላል ጌታ እግዚአብሔር። ከአሕዛብ ዘንድ አወጣችኋለሁ ከተበተናችሁባት አገር ሁሉ በበረታች እጅና በተዘረጋች ክንድ በፈሰሰች ማዕት ሰበስባችኋለሁ፣ ወደ አሕዛብ ምድረ በዳ አመጣችኋለሁ፣ በዚያም ፊት ለፊት ከእናንተ ጋር አፋርዳለሁ። በግብፅ ምድረ በዳ ለአባቶቻችሁ እንደተፋረድኩ እንዲሁ ከእናንተ ጋር እፋረዳለሁ ይላል ጌታ እግዚአብሔር። ከበትር በታች አሳልፋችኋለሁ፣ ወደ ቃል ኪዳኔም እስራት አገባችኋለሁ ይላችኋል። ይሄ ትንቢት የሚያስደንቅ ትንቢት ነው። ከእናንተ ዘንድ አመፀኛንና የበደሉኝን እለያለሁ፣ ከኖሩባት ምድር አወጣቸዋለሁ፣ ወደ እስራኤል ምድር ግን አይገቡም፣ እኔም እግዚአብሔር እንደሆኑ ታውቃላችሁ ይላቸዋል። ጌታ እግዚአብሔር እንዲህ ይላል፣ እናንተ የእስራኤል ቤት ሆይ ሂዱ፣ ከዚህም በኋላ ትሰሙኝ ዘንድ ባትወዱ ሁላችሁ ጣዖቶቻችሁን አምልኩ፣ ነገር ግን ከእንግዲህ ወዲህ በቁርባናችሁ በጣዖቶቻችሁ ቅዱስ ስሜን አታረክሱም። በቅዱስ ተራራ ከፍ ባለው በእስራኤል ተራራ ላይ ይላል ጌታ እግዚአብሔር፣ በዚያ የእስራኤል ቤት ሁሉ ሁላቸው በምድሩ ላይ ያመልኩኛል፣ በዚያም ቀበላቸዋለሁ፣ በዚያም ቁርባናቸውን በኩራታቸውን የቀደሳችሁትንም ነገር ሁሉ ፈልገዋለሁ። ከአሕዛብ ዘንድ ባወጣኋችሁ ጊዜ ከተበተናችሁባትም አገር ሁሉ በሰበሰብኳችሁ ጊዜ እንደ ጣፋጭ ሽታ ቀበላችኋለሁ፣ በአሕዛብም ፊት እቀድሳችኋለሁ ቀደስባችኋለሁ ይላል። ይሄ ትንቢት ይፈጸማል። እግዚአብሔር ይመስገን። ለአባቶቻችሁ ምሰጣት ዘንድ ወደ ማልኩላቸው ምድር ወደ እስራኤል አገር ባገባኋችሁ ጊዜ እኔ እግዚአብሔር እንደሆንኩ ታውቃላችሁ። በዚያም የረከሳችሁባትን መንገዳችሁና ስራችሁን ሁሉ ታስባላችሁ፣ ስለሰራችሁትም ክፋታችሁ ራሳችሁን ትጸየፋላችሁ። የእስራኤል ቤት ሆይ እንደ ክፉ መንገዳችሁና እንደ ርኩስ ስራችሁ ሳይሆን ስለ ስሜ ስል በሰራሁላችሁ ጊዜ እኔ እግዚአብሔር እንደሆንኩ ታውቃላችሁ ይላል ጌታ እግዚአብሔር። ታላቁ መከራ ጊዜ እስራኤላውያኖች ከተበተኑበት ሁሉ ተሰብስበው በሚያስገርም ብርቱ ቅጣት እየተቀጡ ታላቁ መከራ ቅጣትም ነው እና ደግሞ ወደ እግዚአብሔር የሚመለሱበት የሚጎበኙበትም ጊዜ ነው። እግዚአብሔር በሚሰራቸው ስራዎች ሁሉ በጣም ፓራዶክሲካል የሚመስሉ ነገሮች ሁሉ ጊዜ ይታያሉ። አሁን ነህምያን መጽሐፍ ስናጠና እንዳያችሁት እግዚአብሔር ከሰባ ዓመት ምርኮ በኋላ ህዝቡን ጎበኘ። ወደ አባቶቻቸው ምድር የሚመለሱበት ጊዜ ደረሰ። ከሰባ ዓመት በኋላ ምርኮው እንደሚያልቅ ተነግሯቸዋል። ዳንኤል ይሄንን ባስተዋለበት ጊዜ በአምላኩ ፊት እየጾመ እየጸለየ ንስሐ እየገባ ወደ ኢየሩሳሌም የመመለስ ነገር መንገድ እየተከፈተ እንደነበር ይታያል። የአህዛብን ንጉስ ቂሮስን እግዚአብሔር አስነስቶ እንዲመለሱ አደረገ። ባቢሎን የማረከችውን የፋርስ የሜዶን ነገስታቶች እንዳለ ወደ በነበረበት ወደ ቤተ መቅደሱ እንዲመለስ አደረጉ። እነ ዕዝራ ቤተ መቅደሱ እነ ነህምያ ቅጥሩን ሰሩ። ጊዜው ግን ሰልፍ ያለበት ችግር ያለበት መከራ ያለበት በብዙ ጭንቀት የተሰራ ስራ እንደሆነ ነው። ግን እግዚአብሔር ግን በዛ ውስጥ ነበር። እነዚህ ሰዎች እንዴት እንዳገለገሉት እግዚአብሔርን ቤተ መቅደሱን እንዴት እንደሰሩት ተመለከቱ። ጣላቶች ነበሯቸው። እግዚአብሔር ስራው ለተጓጎለበት ጊዜ ነበር። እነ ዘካርያስ እነ ነህምያ እነ ሐጌ ነቢያቶች ተነስተው እግዚአብሔርን ህዝብ ያበረቱ ነበር። ዛሬም ባለንበት በዚህ ዓለም ውስጥ እግዚአብሔር ፈቃዱንና ምክሩን ለመስራት እኛውን አንዳንድ ነገር ለማድረግ ብንፈልግ የተለየ ቦታ ሰው የሌለበት እንደምንመርጥ ሳይሆን ክፋት ባለበት ሰይጣን ባለበት ከሃዲዎች ባሉበት አመጸኞች ባሉበት በዚሁ ዓለም ውስጥ እግዚአብሔር የማዳኑን ስራ ይሰራል። በመዓት ጊዜ ውስጥ ማዳኑን ምህረትን ያስባል። ክብር ለእግዚአብሔር ይሁን። ስለዚህ እዚህ ውስጥ ስንመለከት እግዚአብሔር እነክስባቸዋለሁ በመዓት እነክስባቸዋለሁ ይላቸዋል። እና እስራኤላውያኖች በልከኝነት ጌታን አልሰማ ብለው ከቃል ኪዳኑ ወጥተው የኖሩትን ኑሮ ሁሉ በመከራ እንደሚያመጣ ዘካርያስ 13 ከ8 እስከ 9 ላይ እንደዚህ ይላል። በምድር ሁሉ ላይ ሁለት ክፍል ተቆርጠው ይሞታሉ ይላል እግዚአብሔር። ሶስተኛውም ክፍል በእርሷ ውስጥ ይቀራል። ሶስተኛውንም ክፍል ወደ እሳት አገባለሁ። ብርም እንደሚነጥር አነጥራቸዋለሁ፣ ወርቅም እንደሚፈተን እፈትናቸዋለሁ። እነርሱም ስሜን ይጠራሉ፣ እኔም ሰማለሁ። ይህ ሕዝቤ ነው ላለው እርሱም እግዚአብሔር አምላኬ ነው ይላል። ስለዚህ በመከራ ውስጥ እስራኤላውያኖችን ወርቅ በእሳት እንደሚጠራ የሚጠሩበት ጊዜ እንደሆነ ዘካርያስ ይናገራል። በማቴዎስ 24 ከ15 ከ20 እንግዲህ በነቢዩ በዳንኤል የተባለውን የጥፋትን እርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል። በዚያን ጊዜ በይሁዳ ያሉት ወደ ተራሮች ይሽሹ፣ በሰገነት ያሉ በቤቱ ያለውን ሊወስድ አይውረድ፣ በእርሻ ያለ ልብሱን ይወስድ ዘንድ ወደኋላው አይመለስ። በዚያች ወራት ለርጉዞች ለሚያጠቡ ወዮላቸው። ነገር ግን ሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ ይላል። ለምን? በዚያን ጊዜ መንገድ መሄድ አይቻልም። በዚያን ጊዜ መኪናዎች አይሰሩም። መኪና ይዞ ለመሄድ አይቻልም ሰንበት ሲሆን። ስለዚህ የሚያመልጡበት ጊዜ ለምን? እስራኤላውያኖች የሚከበቡበት ጊዜ ይመጣል። ኢየሩሳሌም ትከበባለች። አይሁዳውያኖች ይከበባሉ። ሁኔታው ሁሉ ወደዚህ ሁኔታ እየሄደ እንዳለ ፕሊስ 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 እኔ ልንገራችሁ፣ እግዚአብሔር በሚያውቀው እውነተኛ ነገር ነው የምነግራችሁ። ስለዚህ ፍጻሜ ዘመን በማነብበት ጊዜ ሰይጣን ስለዚህ ኤንድ ታይምስ እንዳንሰማ እንዳንማር በነጋዴ ወንጌል በማጭበርበሪያ ወንጌል ቤተክርስቲያን ለሰርጉ ቀን እንዳትዘጋጅ እንዴት አርጎ እንዳደነዘዘን እንዳትረሱ። ዛሬ እግዚአብሔር እዚህ ላይ ምድር ላይ ለሚሰጠን ነገር ነው። ወደ ጌታ መሄዳችንን ሙሽራውን መናፈቃችን ቀርቷል። የነጋዴ ወንጌል ያመጣብን ጣጣ ይሄ ነው ልንገራችሁ። ሶ ይሄ ያለንበት ዘመን የፍጻሜ ዘመን ነው ወገኖቼ። እውነቴን ነው የምነግራችሁ። ይህንን ሁኔታ ብትመለከቱት በጸሎት ሕይወታችሁ ውስጥ ወደ ጌታ መሄድን ሳናስብ በጸሎታችን ሳናስብ የምንሆንበት ጊዜ መኖር እንደሌለበት ነው የምናየው። እነዚህ ትንቢቶች እንደምንመለከተው የታላቁ መከራ ዓላማው እስራኤልን በመቅጣት ወደ ንስሐ ማምጣት ነው። ከታላቁ መከራ በኋላ የሚሉ አመለካከቶች ይቅርታ እና እስራኤልን ወደ በቀጣት መመለስ ነው። ይሄ ለእስራኤል የመታደሻው ጊዜ ነው። እስራኤል የምትታደስበት ጊዜ ነው። በመከራ ውስጥ ይታደሳሉ። የእስራኤል ጣላቶች ይከቧቸዋል። እስራኤላውያኖች መሲሁን ኢየሱስ ክርስቶስን ሊታደጋቸው በጭንቃቸው ጊዜ እስራኤላውያኖች በግብጽ ምድር ወደ አምላካቸው ሲጮሁ ጮህታቸውን ሰማ ብሎ እግዚአብሔር ሊያድናቸው አባቶቻቸው አምላክ ወረደ እንደተባለ በአርማጌዶን ጦርነት ጊዜ በጭንቅ ጊዜ ወደ ጌታ ሲጮሁ ኢየሱስ ይወርዳል። ዳግመኛ ምጽአት ማለት ያ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ እነዚህን ሁኔታዎች በፍጹም በፍጹም መርሳት የለባችሁ እና አይሁዳውያኖች ይሄ ነገር በልባቸው አለ። ሙሴ የተናገረው ትንቢት አለ። አሁን ያነበብነው የነዛካርያስ ትንቢት አለ። የሕዝቅኤል ትንቢት አለ። በርካታ ነቢያቶች ይህንን በመጨረሻ ዘመን የሚሆነውን መከራ አሳይቷቸው ስላለ መንግስት ለእስራኤል የሚመለስበት ነገር አንገብጋቢ ነው ለአይሁዳውያኖች። እና መንግስት ለእስራኤል መመለስ ጌታ በመድር በነበረበት ጊዜ ታስታውሳላችሁ፣ እስራኤላውያኖች በሮማውያን ቅኝ ግዛት ስር ነበሩ። እና ይሄ ዘመን የነሱ ያሉበት ዘመን ከአይሁዳውያን እይታ አንጻር ስትመለከቱት የአህዛብ ዘመን ይባላል። የአህዛብ ዘመን በዳንኤል መጽሐፍ ውስጥ በተለያዩ ሁኔታዎች ተጠቅሷል። ናቡከደነጾር ዳንኤል ምዕራፍ 2 ላይ ያለው ትንቢት ላይ፣ ዳንኤል ራሱ ባየው ምዕራፍ 7 ላይ በምንመለከተው ትንቢት ላይ የአህዛብን ዘመን በደንብ ያሳያል። ምዕራፍ 2 ላይ ዳንኤል ናቡከደነጾር ያየው የአህዛብ ዘመን ከናቡከደነጾር መንግስት ጀምሮ እግዚአብሔር በመጨረሻው ዘመን እስከሚያስነሳው እስከ መሲሁ መንግስት ድረስ ያሉትን መንግስታቶች ሁሉ ያሳያል። ይሄ ማለት የኢትዮጵያን ነገስታት፣ የአፍሪካን ነገስታት፣ በየአገሩ ያሉትን ማለት ሳይሆን ከሚድል ኢስት ጋር በተያያዘ አይነት መንገድ ኢምፓክት የሚፈጥሩትን መንግስታት ነው ፒክ አድርጎ የሚያሳየው እንጂ በየአገሩ ያሉትን ነገስታቶች ሁሉ የሚመለከት አይደለም። እና ያንን ምስል በብዙ ሁኔታ ባለፈው ስላነሳሁት ጊዜ መውሰድ አልፈልግም። እንዲሁም ዳንኤል ምዕራፍ 7 ላይም ስትመለከቱት እነዚሁን ሁኔታዎችን ዳንኤል በዝርዝር ሲያሳይ እንመለከታለን። ይህን ዳንኤል ማጥናት የሚጠይቅ ነው፣ ዝርዝር ነገር ያለው ነው። እነዚህ ሁለቱን ትንቢቶች ስናጠናቸው ስትመለከቷቸው ሁለቱም የመንግስታትን መነሳት ያሳያሉ። ሁለቱም በዘመናቸው ካሉት ነገስታት ጀምረው በትንቢታዊ ራእይ በፍጻሜ ዘመን የሚሆነውን ይጠቁማሉ። ስለዚህ ከነዚህ ነገስታቶች ናቡከደነጾር ካየው ዳንኤልም ራሱ ካየው ተነስተን ስንመለከት ምን አይነት ሁኔታ እስከ ፍጻሜ ዘመን ድረስ እንደሚሄድ እናያለን። ሁለቱም አራት ነገስታት ላይ እንደሚያተኩሩ ይታያል። የሁለቱም ትንቢታዊ ራእይ የሚያልቀው በመጨረሻው ዘመን ጌታ አምላክ በሚያስነሳው የሰማይ መንግስት ነው የሚደመደመው። አሁን ዳንኤልን ምዕራፍ 2ን አይተን አትሊስት የመጨረሻው ፓርት ላይ ብቻ እንመልከተው። ያየው ምስሉ በምን አይነት መልክ እንደሚጠናቀቅ ያየው ራእይ እዛ ላይ ተጽፏል። ምዕራፍ 2 ላይ ዳንኤል እግዚአብሔር ይመስገን እና ከቁጥር 36 ጀምሮ ብትመለከቱት ፍቺውን ሁኔታው ከቁጥር 31 ጀምሮ ያሳየዋል። ነገር ግን በመጨረሻው ጊዜ ምን እንደሚል ተመልከቱ። የምስሉ ሁኔታ እንትን ሲል ቁጥር 43 ላይ ብረቱ ከሸክላው ጋር ተደባልቆ እንዳየህ እንዲሁ ከሰው ዘር ጋር ይደባለቃሉ። ነገር ግን ብረት ከሸክላው ጋር እንደማይጣበቅ እንዲሁ እርስ በርሳቸው አይጣበቁም። በእነዚያ ነገስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ምን ያደርጋል? ሃሌሉያ! ለሌላ ህዝብ የማይሰጥ መንግስት ይሆናል። እነዚያንም መንግስታት ሁሉ ትፈጫቸዋለች፣ ታጠፋቸውም አለች፣ ለዘላለምም ትቆማለች። ድንጋዩም እጅ ሳይነካው ከተራራ ተፈንቅሎ ብረቱንና ናሱን ሸክላውን ብሩን ወርቁን ሲፈጨው እንዳየህ እንዲሁ ከዚህ በኋላ የሚሆነውን ታላቁ አምላክ ለንጉሱ አስታውቆታል። ህልሙ እውነተኛ ፍቺውም የታመነ ነው ይለዋል። ስለዚህ በመጨረሻው ዘመን ላይ እግዚአብሔር ለማንም የማይሰጥ የዘላለሙን መንግስት የኢየሱስ ክርስቶስን መንግስት ምን ያደርጋል? ያስነሳል። ያ ሁኔታ የሚሆነው በአርማጌዶን ጦርነት ጊዜ በሰባቱ ዓመት መጨረሻ ላይ ሐሰተኛው ክርስቶስ ከተያዘ በኋላ ሐሰተኛው ነቢይ ከተያዘ በኋላ ምድር እግዚአብሔርን በማወቅ የምትሞላበት ዘመን እግዚአብሔር ከእስራኤል ጋር ቃል ኪዳኑን የሚያስብበት ለአባቶቻቸው የገባውን የተስፋ ቃል የሚፈጽምበት ሺህ ዓመት ይሆናል። ስለ ሺህ ዓመት ሰፊ ትምህርት አይተናል። ስለዚህ የአሕዛብ መንግስት የሚለው ሐሳብ በአይሁዳውያን ዘንድ ለእስራኤል መንግስትን መመለስ አንገብጋቢ ያደረገ ጉዳይ ነው። መንግስትን ለእስራኤል ስለመመለስ መጽሐፍ ቅዱስ የሚለው ብዙ ነገር አለው። ከጌታ ልደት በፊት የመንግስት ጥያቄ ምን ነበር? ጌታችን ስለ መንግስት ምን አስተማረ? መንግስቴ ከዚህ ዓለም አይደለችም ሲል ምን ማለቱ ነው? ደቀ መዛሙርቱ መንግስትን ለእስራኤል ስለመመለሱ የጠየቁትን ምን ብሎ መለሰላቸው ብለን መጠየቅ እንችላለን። ጌታ ኢየሱስ ክርስቶስ የጠየቁት ጥያቄ ትክክል አይደለም። ምን ማለታችሁ ነው? የምን መንግስት ነው የምትጠይቁት አላለም። ጥያቄው ገብቷቸዋል። አይሁዳዊ ጥያቄ ነው የጠየቁት። በብሉይ ኪዳን ላይ የተመሰረተ ጥያቄ ነው የጠየቁት። ነገር ግን ይሄ የሚሆንበትን ዘመን እንዲያውቁ እግዚአብሔር እድል እንዳልተሰጣቸው፣ እነሱ የተሰጣቸው ኮሚሽን ወንጌልን ማሰራጨት እንደሆነ ነግሯቸው ነው የመለሰላቸው። ስለዚህ በዚህ ጉዳይ ተለያዩ አመለካከቶች እንደሚነሱ ትርጉሞች እንዳሉ እስራኤል በቤተ ክርስቲያን እንደተካች የሚያምኑ የእስራኤል መንግስት ለአብርሃምና ለይስሐቅ ለዳዊት የተገባው ቃል ኪዳን ይፈጸማል ብሎ የማያምኑ ምንም ቢኖሩ ይህንን ትንቢት ልንሽረው አንችልም። ትርጉም ሃይማኖት አይሆንም። መጽሐፍ ቅዱስ አንዳንዴ መተርጎም የለበትም። ኦልሬዲ ራሱን ተርጉሟል። እግዚአብሔር የተመሰገነ ይሁን። ስለዚህ ይህንን መተው ማለት ትልቅ ነገር መጣል እንደማለት ነው በበኩሌ እኔ የማየው። እንደዚህ የመሰሉ አንዳንድ ተርጓሚዎች እስራኤልን ቤተክርስቲያንን በእስራኤል የሚተኩ በታላቁ ተልእኮ የዳዊት መንግስት በመሲሁ በማየት በአዲሱ ኪዳን የብሉይ ተስፋ ተፈጽሟል ይላሉ። የቤተክርስቲያንን ስራ ነው አሁን የእግዚአብሔር መንግስት ብለው የሚመለከቱት እና ይሄ በጣም ትክክል አይደለም። ይህንን መቀበል በበኩሌ አልችልም። ስለዚህ ጌታችን በአዲስ ኪዳን የተናገራቸው ተስፋዎችና ትንቢቶች አሉ። ራሱ ጌታችን እንኳን በማቴዎስ 19:28 ላይ እንመልከታቸው። ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ፣ እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብር ዙፋኑ በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ስትፈርዱ በ12 ዙፋን ትቀመጣላችሁ አላቸው። ስለዚህ there will be a kingdom of የመሲሁ የክርስቶስ መንግስት ይሆናል። 12ቱ ደቀ መዛሙርት በዙፋን ላይ ከጌታ ጋር ሆነው በ12ቱ በእስራኤል ነገድ ላይ ምን ያረጋሉ? ይሄን የተናገረው ማን ነው? ዳግመኛ የሚመለሰው የናዝሬቱ ኢየሱስ ነው። ሃሌሉያ። ማቴዎስ 19:29 ላይ ስለ ስሜም ቤቶችን ወይም ወንድሞችን እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወ ሁሉ 100 እጥፍ ይቀበላል የዘላለምን ህይወት ይወርሳል ይላል። በሉቃስ 22:28-30 ነገር ግን እናንተ በፈተናዎቼ ብሎ ያለውን ደግሞ ይናገራል። በ12ቱ በእስራኤል ነገድ እንደሚፈርዱ ድጋሚ ጌታ ተናግሯል። አንደኛ ቆሮንቶስ 6:2 ላይ ቅዱሳን በዓለም ላይ እንዲፈርዱ አታውቁምን ይላል። የሽውና መንግስት እያሰበ ስለዚህ በጌታ ያሉ ቅዱሳን እግዚአብሔር በሚሰጣቸው በአገልግሎት ባሳዩት ታማኝነት ጌታን በተከተሉበት ህይወትና እግዚአብሔር እንደ ፈቃዱ በሚሰጣቸው ስልጣንና ኃላፊነት በሺህ ዓመት መንግስት ቅዱሳን ይሳተፋሉ። ክብር ለእግዚአብሔር ይሁን። ስለዚህ ይሄ በሺህ ዓመት መንግስት ይሆናል። በራእይ ምዕራፍ 2 ላይ ቁጥር 26:28 ድል ለነሳው እስከ መጨረሻም እስራኤል ለጠበቀው እኔ ደግሞ ከአባቴ ጋር እንደተቀበልኩ በአህዛብ ላይ ስልጣን ሰጠዋለሁ፣ በብረት በትር ይገዛቸዋል፣ እንደ ሸክላ ይቀጠቀጣሉ፣ የንጋትንም ኮከብ ሰጠዋለሁ ይላል። በራእይ መጽሐፍ የሺህ ዓመት በተጠቀሰበት ምዕራፍ 20 ላይ ብንመለከት የሺህ ዓመት መንግስት ውስጥ ከጌታ ጋር አብረው የሚነግሱ ቅዱሳን የሚገዙ እንደሚኖሩ ይናገራል። ይህንን ሐዋርያቶች የሚያምኑት እውነት እንደሆነ በዚህ ማየት እንችላለን። ራእይ ምዕራፍ 3 ቁጥር 1 ላይ እኔም ድል እንደነሳው ከአባቴም ጋር በዙፋን እንደተቀመጠ ድል ለነሳው ከኔ ጋር በዙፋኔ ላይ ይቀመጥ ዘንድ ሰጠዋለሁ መንግስት እንደሚኖር። የጌታ መንግስትም ብለን መንግስተ ሰማይ ቪዛ አግኝቶን ለመግባት አይደለም። ሰዎች አሜሪካን ሲመጡ ወይ ለትምህርት ይመጣሉ፣ ወይ ለስራ ይመጣሉ፣ ወይ ለማግባት ይመጣሉ፣ ለብዙ ነገር ይመጣሉ። መንግስተ ሰማይ በአላማ ነው የምንሄዱ። there is a kingdom hallelujah መንግስተ ሰማይ ልቅ ቦታ አይደለችም። ስትራክቸርድ የሆነ ሄቨንሊ ኪንግደም ነው። ኃጢአት የለበትም፣ ሞት የለበትም፣ ስቃይ የለበትም፣ ፍርሃት የለበትም፣ ረሃብ የለበትም። በዓለም ላይ ኃጢአት ያመጣቸው ጉስቁልናና ችግር የሉም፣ ግን ኪንግደም ነው። እግዚአብሔር ስም የተባረከ ይሁን።
ስለዚህ ጌታ አምላክ ለዳዊት የገባውን ትንቢታዊ ተስፋ መፈጸም እንዳለበት ነው እናየው በዚህ ውስጥ መዝሙር 132:1 ላይ እግዚአብሔር ለዳዊት በእውነት ማለ አይጸጸትም እንዲህ ብሎ ከሆድ ፍሬ በዙፋን ላይ አስቀምጣለሁ ብሎታል። መዝሙር 110:4-4 ብትመለከቱ ጌታ ኢየሱስ ክርስቶስ ይሄንን አንተ ለዘላለም እንደመልከ ጸደቅ ሹመት ካህነ ብሎ ሲለው ከዳዊት ዘር የመጣ ጌታ መሆኑን ያሳያል። ሐዋርያ 10:2:30 ላይ ነቢይ ስለሆነ ከወገቡ ፍሬ በዙፋኑ ያስገምዝ ዘንድ እግዚአብሔር መሐላ እንደማለለት አወቀ ይላል። ንጉስ ዳዊት የመሲሁን መነሳት ከሞት መነሳት ሐዋርያ ጴጥሮስ አንስቶ የተናገረውን የሚያሳያል። ሐዋርያ 10:3-19 ላይ እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞ ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ ይላችኋል። ጴጥሮስ ለነዚህ ለአይሁዳውያን ሰዎች ነው የሚናገረው። ኃጢአታችሁ ይደመዘዝ ዘንድ ንስሐ ግቡ፣ የመታደስ ዘመን ለአይሁዳውያኖች እንደምትመጣ ይነግራቸዋል። ስለዚህ መንግስት ለእስራኤል መቼ እንደሚመለስ ደቀ መዛሙርቱ የጠየቁት ጥያቄ አግባብነት ያለው እንደሆነ እናያለን። እግዚአብሔር የተመሰገነ ይሁን። ስለዚህ ይሄ ታላቁ መከራ ብለን የምንለው ጊዜ የአይሁድን ነገር ብቻ የሚመለከት ሳይሆን በራእይ መጽሐፍ ላይ እንደምናየው አህዛብንም ሁሉ ይመለከታል። አህዛብን ለፍርድ እግዚአብሔር የሚሰበስብበት ቦታ እንደሆነ፣ የፍርድ ሸለቆ ቦታ እንደሚወስዳቸው ሁሉ ይናገራል። ስለዚህ መጽሐፍ ቅዱስ በእስራኤል ላይ ብቻ ተኮር ሳይሆን አህዛብንም ይጨምራል። ብዙ ሰዎች ጌታን ያምናሉ። በታላቁ መከራ ጊዜ ብዙ ቅዱሳን አሉ። ቤተክርስቲያን በመከራ ውስጥ ላታልፍ እንደምትችል የሚያምኑ አሉ፣ የማያምኑ አሉ። በዚህ ጉዳይ ላይ ዶግማቲክ ስታንድ ወስደን ሐሰተኛ እውነተኛ ምንባባልበት አይደለም። በጣም ጤናማ ትምህርት የሚያስተምሩ ትክክለኛ እምነት ያላቸው ከበረ አገልግሎት ያላቸው እግዚአብሔር ሰዎች ከመከራ በኋላ ነው ቤተክርስቲያን የምትነጠቀው የሚሉ አሉ። እና አንዳንዱ ከመከራ መሃል ነው የምትነጠቀው የሚሉ አሉ። አንዳንዱ እንደውም ሺህ ዓመት የሚባል የለም አሁን ነው ሺህ ዓመት ያለው ይላሉ። ተቆጥሮ ሺህ የሚባል ቀን አይደለም ጀነራላይዝድ የሆነ ቁጥር ነው ብለው የሚሉ አሉ። ነገር ግን በበኩል እኔ ቤተክርስቲያን እስካሁን እንዳየሁት እንደደረስኩበት ልታረም ልማር ይችላል ወደፊት። ነገር ግን ቤተክርስቲያን በመከራ ውስጥ እምታልፍ ሆኖ ማየት በጣም very difficult ሆኖ ነው ያየሁት። ስለዚህ መጽሐፍ ቅዱስ እንደሚነግረን ቤተክርስቲያን ከመከራ በፊት ልትነጠቅ ትችላለች። እግዚአብሔር የተመሰገነ ይሁን። ብትነጠቁ ምን ይመስላችኋል? ለሳላችሁም እስኪ ምትስማሙ በድምጽ ብልጫ ቢሆን ኖሮ እንዴት ሆነልን? በደም ጽብልጫ ግን አይደለም። እና ቤተክርስቲያን ከመከራ በፊት ልትነጠቅ ይችላል። ይሄ እንደዚህ ያለ አይነት ቪው ኮሰድን በእውነት ነግራችኋለሁ። አንድ ትልልቅ መሰረታዊ ነገሮችን ማየት አለብን። የጌታ መቼ እንደሚመጣ መነጠቅ መቼ እንደሞን ማንም አያውቅም። የክርስቶስን መነጠቅ የሚያምኑ ሰዎች በቤተክርስቲያንን ከመከራ በፊት መነጠቅ የሚያምኑ ሰዎች ቀን ሴት አድርገው በዚህ ቀን ጌታ ይመጣል የሚል ቀን ሴቲንግ ሊያምኑ አይችሉም። ምክንያቱም ጌታ ድንገት ነው የሚሆነው። just suddenly ነው የሚሆነው። ኦኬ። እና ስንመለከት እግዚአብሔር የሰራቸውን ስራዎች በብሉይ ኪዳን ሎጥን ከዛ ጥፋት ቦታ አውጥቶት ነው ጥፋት ያደረገው አይደለም። ኖህን መርከብ ውስጥ ከከተተው በኋላ ነው። መጽሐፍ ቅዱስ እግዚአብሔር ለጥፋት ምን አላረገንም ይላል? አልመረጠንም። ለቁጣ አልመረጠንም። እግዚአብሔር ለመዳን እንጂ በክርስቶስ መዳንን ለመውረስ። ታላቁ መከራ ቀላል ኬዝ እንዳይመስላችሁ። ሰይጣን በታላቅ ቁጣ በምድር ላይ የወረደበት፣ ሰይጣን ሙሉ ኃይሉን የሰጠው ጸረ ክርስቶስ ሰው የሚነሳበት፣ በዚያን ጊዜ ለምድርና ለባህር ወዮላቸው የሚባል አስጨናቂ የምጥና የጭንቅ ቀን እንደሆነ ነው የምናየው። አያችሁት? እነዚህን ሁሉ መመልከት አለብን፣ ማሰብ አለብን። እግዚአብሔር የተመሰገነው። ከተፈጥሮ የተነሳ የሚመጣ መከራ አለ፣ በሰይጣን ቁጣ የሚመጣ መከራ አለ፣ የእግዚአብሔር እጅ ራሱ ያለበት አለ። እነዚህ ነገሮች አንድ ላይ ተደባልቀው የቱን ኬት እንደማድረግ ለመለየት ያስቸግራል። ማህተሙን ሲፈታ የእግዚአብሔር ልጅ ኢየሱስ ክርስቶስ የሚሆነውን በሙሉ ስንመለከት እሱ ማህተሙን ሲፈታ ነው። በነገራችን ላይ እኔ የሚታየኝ ማምነው ያለኝ መረዳት ጌታ ኢየሱስ ማህተሙን መፍታቱ ማለት ሲፈታ የምትመለከቱት ጻድቃንና ቅዱሳን የሆኑ የብርሃን መላእክቶች ሲሰሩ አይደለም የምታዩት። በብዛት ጥፋት ሲሆን ነው የምናየው አይደል? ምንድን ነው የሚያሳየን? ማህተሙን ሲፈታ የመጀመሪያው ማህተም ሲፈታ አንዳንዶቹ ይሄንን አስተኛው ክርስቶስ ይላሉ፣ አንዳንዶቹ ደግሞ ይሄ ራሱ ጌታ ኢየሱስ ነው ይላሉ። ነገር ግን የመጀመሪያው ማህተም በጉ ሲፈታ የወጣው ነጭ ፈረስ ነው አይደል? አምባ ላይ ፈረስ ወጣ። በርሱም ላይ የተቀመጠው ቀስት ነበረው፣ አክሊልም ተሰጠው፣ ድልም እየነሳ ወጣ፣ ድል ለመንሳት ይላል። የጥፋት ኃይል ሐሰተኛውን ክርስቶስ እንደሚያሳይ ነው ብዙዎች የሚያምኑት። ማህተሙን ፈቺው ኢየሱስ ነው፣ እሱ ሲፈታ ነው ይሄ የሆነው። ሁለተኛውን ሲፈታ የመጣው ዳማ ፈረስ ነው። የሚሰራውን ስራ ብትመለከቱት እርስ በርሳቸው ሰዎች እንዲተራደሩ የሚያደርግ ስልጣን የሰጠው ማህተሙን የፈታው ማን ነው? ኢየሱስ። ሁለተኛው ማህተም ሲፈታ የወጣው ምንድን ነው? እሱ ሰዎች እንዲተራረዱ የሚያደርግ ነው። ሶስተኛው ሲወጣ ተመልከቱ፣ ኢየሱስ ክርስቶስ ማህተሙን ሲፈታ እና በዚህ ላይ የወጣው ፈረስ ምን እንደሆነ እንደሚሰራ ተመልከቱ። አንድ እርቦ ስንዴ በዲናር ችጋር እንደሆነ ትመለከታላችሁ። አራተኛው ሲፈታ ተመልከቱ፣ ሲኦል ተከተለው፣ በሰይፍ በራብ በሞት በምድርም አራዊት ይገድሉ ዘንድ ከምድርም በአራተኛው እጅ ላይ ስልጣን ተሰጠው። እነዚህን ሁሉ ጥፋቶች የሚቆጣጠረው ማለት ኢየሱስ ክርስቶስ ነው። ምንድን ነው የሚያሳየው? እኔ እንደሚገባኝና እንደምረዳው እንዳስተዋልኩት እስካሁን ባለኛ ግንዛቤ ጌታ ኢየሱስ ክርስቶስ በሰማይና በምድር ሁሉ ስልጣን ተሰጠኝ ካለበት ጊዜ ጀምሮ በዚህ ዓለም በሚታየውና በማይታየው ዓለም ላይ ያለ ናዝሬቱ ያለ ኢየሱስ ክርስቶስ ፈቃድ አንድም ነገር የማድረግ ጉልበትም ኃይልም ጥበብም ያለው የለም። ክብር ለእግዚአብሔር። የሞትና የሲኦል መክፈቻ በእጁ ነው። ስልጣን ተሰጠኝ ማለት በሰማይና በምድር ስልጣን ተሰጠኝ ማለት the highest supreme ወሳኝ ኢየሱስ ነው። እሱ ሳይፈቅድ በግለሰብ ላይ በሀገር ላይ በምድር ላይ በተፈጥሮ ላይ ምንም የወደደውን የሚያረግ ይሄን ማን ይገላግለናል የሚባል ኃይል የለም። ይሄን ማወቅ አለባችሁ። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። እኔ ይሄን ነገር እግዚአብሔር በልቤ እንዴት እንዳተመልኝ እንደተቀመልኝ ነግራችሁ አልነግራችሁም። በጣም ያስቸግረኛል። በደርግ ዘመን ምን ነው በእኛ እንደው ጌታን የተቀበልንበት ዘመን ክፉ ዘመን ነው። ምን ነው እንደው በድሮ ዘመን ተወልጄ እንደው ጌታን አምኜ በሰላም በኖርኩ አልኩ። ድሮም እኮ መከራ ነበር፣ አላስተዋልኩም እንጂ። ለምን ቀበሌ መከራችን ነው። መውጣት መግባት ስደት፣ በቃ በጣም ጭንቅ ውስጥ ነበር በዚያን ጊዜ። መቼም አልፎ አሁን ዛሬ ስናየው እና አማኝ ሆኖ በሰፈር መውጣት መግባት እንዴት አስቸጋሪ ነበር። በሴንት ጆሴፍ በኩል እየሄድኩኝ በቃ እኔ በቃ ወደ በኬንያ በኩል ልውጣ ከሀገር ቤትና ወደ ኬንያ ልሂድ አልኩና በቃ ጠፍቼ ለመሄድ ሁሉ አሰብኩ። እንዴት ክርስቲያን ሆነን መኖር እንችላለን በዚህ ዘመን? በቃ ዓለም የወዛደር ትሆናለች እየተባለ ኮሚኒዝም አለ አይደለም፣ የባህል አብዮት ለማድረግ እየተሳተብን እያለ ከባድ ጊዜ ነበር። እንደዛ እየሄድኩኝ እግዚአብሔር መንፈስ ቅዱስ ኢየሱስ የጌቶች ጌታ የነገስታት ንጉስ ነው አለኝ። ያንን የተናገረኝን ልረሳው አልችልም። ፕሬዚዳንት መንግስቱ ካላቸው ሰራዊት ጋር ሁሉ ቢመጡ እንዴት ጮኬ ልለው ይችላል ነበር። ኢየሱስ የጌቶች ጌታ የነገስታት ምንድን ነው? ክብር ለእግዚአብሔር ይሁን። እሱ ሳይፈቅድ በዚች ፕላኔት ላይ በዚች ምድር ላይ በሰው ልጆች በሉት በተፈጥሮ በሉት በማንም ላይ ማንም ምንም ለማድረግ የሚችል አፈት ልኮ የሚወጣ ተባሮ የሚያዝ ያዙት ምን እናድርገው የሚባል ኃይል የለም። ኢየሱስ ጌታ ነው። ስለዚህ ማህተሙን ይፈታል ማለት ምንድን ነው? ሁሉም በእርሱ ምን ዝም ነው ያለው ቁጥጥር ነው። ችጋር በሉት ረሃብ በሉት የምድር መናወጥ በሉት በመዓት ጊዜ ምህረቱን የሚያስብ ለባሪያዎቹ መዳንን የሚያዘጋጅ ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ስለዚህ በዚህ ማህተሙ መፈታት በዚህ በታላቁ መከራ ጊዜ የምናያቸው ነገሮች በሙሉ ጥፋት ብናይም እንኳን የእግዚአብሔር ፈቃድ ግን እናያለን። ክብር ለእግዚአብሔር ይሁን። እንኳን እሱን ትታችሁ ሐሰተኛው ክርስቶስ ከሐሰተኛው ክርስቶስ ጋር እንዲተባበሩ አስር ነገስታቶች በልባቸው ሐሳብ እንዲገባ ሁሉ የሚያደርግ እግዚአብሔር እንደሆነ እንመለከታለን። ተመልከቱት ምዕራፍ 17 ላይ እዩት ቁጥር 12 ያያቸውም አስሩ ቀንዶች ገና መንግስትን ያልተቀበሉ 10 ነገስታት ናቸው። ዳሩ ግን ከአውሬው ጋራ ለአንድ ሰዓት እንደ ነገስታት ስልጣን ይቀበላሉ። እነዚህ አንድ ሐሳብ አላቸው፣ ኃይላቸውንም ስልጣናቸውም ለአውሬው ይሰጣሉ። እነዚህ በጉን ይወጋሉ። ልብ በሉ፣ በጉም የጌቶች ጌታና የነገስታት ንጉስ ስለሆነ እነርሱን ድል ይነሳል። ከርሱም ጋራ ያሉ የተመረጡና አያችሁት የተጠሩና የተመረጡ የታመኑ ደግሞ ድል ይነሳሉ ይላል። አያችሁት? ስለዚህ እነዚህ ነገስታት በልባቸው ሐሳብ የሚያገባ ማን ነው? ቁጥር 13 ላይ እነዚህ አንድ ሐሳብ አላቸው ኃይላቸው እንዲያስተባብሩ በልባቸው ይሄንን ሐሳብ የሚያደርግ ማን እንደሆነ ቁጥር 17 ተመልከቱት። እግዚአብሔር ሐሳቡን እንዲያደርጉ አንድንም ሐሳብ እንዲያደርጉ የእግዚአብሔርም ቃል እስኪፈጸም ድረስ መንግስታቸውን ለአውሬው እንዲሰጡ በልባቸው አግብቷል ይላል። አምላካችን ጌታ ነው። እሺ ካስተኛው ክርስቶስ ጋር የሚተባበሩትን እንኳን ፈቃዱ እንድትደረግ ለማድረግ ሐሳብ ያመጣባቸዋል እግዚአብሔር። ለምን ለዚህ ሬዲ ናቸው እነሱ? እግዚአብሔር የተመሰገነ ይሁን። ስለዚህ የማንም ኃይል ሐሰተኛው ክርስቶስ በሉት ሰይጣን ዲያብሎስ በሉት አለ የሚባል ልዩ ፍጥረት እንኳን ቢሆን ኢየሱስ ጌታ ነው። አለቀ ደቀቀ። ክብር ለእግዚአብሔር ይሁን። ስለዚህ ታላቁ መከራ የተፈጥሮ በተፈጥሮ የሚመጡ ችግሮችን ያሳያል። በሰይጣን የሚመጣ ችግርን ያሳያል። በጨለማ ኃይላት በእግዚአብሔር በራሱ የሚመጣን ያሳያል። ከሁሉ በስተጀርባ ግን አምላካችን አለ። እግዚአብሔር የተመሰገነ። ብዙዎቹ የእግዚአብሔር ሰዎች በዚህ ጉዳይ ለምን ይላሉ? የመጀመሪያዎቹ ሁለቱ አማኞች ሊያልፉባቸው የሚችሉ እንደሆኑ አድርገው በመውሰድ በተፈጥሮ የሚመጣውን በሰይጣን የሚመጣውን አማኞች መከራውን ይቀበላሉ። የእግዚአብሔር ቁጣ ብለው የሚሉትን ላስት ስሬ እንደ ሀፊርስ የሰባቱ ዓመት በማድረግ እነዚህ የመጀመሪያዎቹን አማኞች ያልፋሉ። ከዛ በኋላ ግን የእግዚአብሔር ቁጣ ግን ሲመጣ አማኞች ይነጠቃሉ የሚሉ አሉ። ይሁን እንጂ የምንመለከተው እንደዚህ ባውንደሪ አብጅተንላቸው የምናያቸው አይደለም። የመጨረሻው መከራ አማኞች እንዳይደርስባቸው የሚጠበቁ እንደሚሆን እዛ ውስጥ እንደሚጠበቁ የሚያምኑ አሉ። ሐዋርያ ጳውሎስ አማኞች ከመከራ የሚያድናቸውን ጌታ እንደሚጠብቁ ይህም ጌታም ከመከራ እንደሚያድናቸው ይናገራል። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 9 እስከ 10 እናንብበው። ጌታ ኢየሱስ ከመከራ የሚያድነን ጌታ ይመጣል። የጌታ ስም የተባረከ ይሁን። ምዕራፍ 1 ከቁጥር 9 እስከ 10 እነርሱም ራሳቸው ወደ እናንተ መግባታችን እንዴት እንደነበረ ስለኛ ይናገራሉ። ለያውና ለወተኛ ለሆነ አምላክ ታገለግሉ ዘንድ ከሙታንም ያስነሳውን ልጁን እርሱንም ኢየሱስን ከሚመጣው ቁጣ የሚያድነንን ከሰማይ ተጠብቁ ዘንድ ከጣዖቶች ወደ እግዚአብሔር እንዴት ዞር እንዳላቸው ያውቃሉ ይላል። የሚመጣው ቁጣ ብለው የሚሉት በኤንድ ታይምስ የሚመጣውን ቁጣ ነው። ከዚያ የሚያድነንን ጌታ ምን እናረጋለን? እንጠብቃለን። ክብር ለእግዚአብሔር ይሁን። ስለዚህ ሐዋርያው በአማኞች የሚድኑት መከራ የትኛው እንደሆነ ባይናገርም የሚመጣው መከራ በማለት ብቻ እንደሚናገር እናያለን። በተለይም በአንደኛ ተሰሎንቄ 5:9 ላይ አማኞች ከመከራ የሚድኑበት ምክንያት እግዚአብሔር ለቁጣ አልመረጠንምና በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ ይላል። ለምን አልመረጠንም? ይህን ስለሚል ታላቁ መከራ የእግዚአብሔር የቁጣና የዋይታ ቀን እንደሆነ በመጽሐፍ ቅዱስ ላይ ስለሚታመን ከዚያ እንደሚያድነን ነው። አማኞችን ለመዳን የተመረጡ ስለሆነ እግዚአብሔር የማያምኑትን ለመቅጣት በሚያመጣው መከራ የሚያምኑትን አያሳልፍም። አልመረጠንም የሚል ቃል በግሪክኛ ኢቴቶ የሚል ሲሆን ትርጉሙ አንድን ነገር ወይንም ሰውን አንድ ሁኔታን በሕይወቱ እንዳይ ማድረግን የሚያሳይ ቃል ነው። ሐዋርያው ግን አልመረጠንም የሚለውን ቃል ለቁጣ አልመረጠንም ወይንም ቁጣ እንድናይ እግዚአብሔር አለመፍቀዱን በሚያሳይ መልክ ስላቀረበው የሚመጣውን ቁጣ እንደማናይ ማመልከቱ እንደሆነ ማየት ይቻላል። ስለዚህ ሐዋርያው እኛን እግዚአብሔር የመረጠን ከቁጣ ይልቅ ለመዳን መሆኑን ያሳየው በግሪኩ ካልተመረጥንበት ጋር በማገናዘብ ስለሆነ በግሪክ አላ በአማርኛ እንጂ ለቁጣ አልመረጠንም። አያችሁት? በዚህ ላይ ሲናገር ሲያሳይ እግዚአብሔር እኛን የመረጠው በክርስቶስ ኢየሱስ መዳንን ለማግኘት እንጂ ይላል፣ ለደህንነት። ስለዚህ ሐዋርያው በዚህ በአንደኛ ተሰሎንቄ ላይ ወንድሞች ሆይ ስለ ዘመናት ስለ ወራት ምንም እንዲጻፍላችሁ አስፈልጋችሁ የጌታ ቀን ለባበለሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁ አጥብቃችሁ አውቃችኋል። ሰላምና ደህንነት ነው ሲሉ ያን ጊዜ ምጥርጉዝ እንደሚዛት ጥፋት በድንገት ይመጣባቸዋል ከቶም አያመልጡም በማለት የገለጸው የጌታ ቀን የሚባለው ታላቁን መከራ ዘመን እንደሆነ ይታያል። ይህ ቀን የጨለማና የጭንቀት ቀን ነው። አማኞች በዚህ ቀን ውስጥ እንደሚያልፉ አያሳይም። ይህ ቀን ሐዋርያው እንዴት ሆኖ እንደሚመጣ ሲናገር በቁጥር 2 ላይ የጌታ ቀን ይለዋል። ሰዎች ሰላምና ደህንነት ነው ይያሉም ይመጣ እንደሆነ ይናገራል። ምጥርጉዝን እንደሚዛት የሚመጣ ነው። ጥፋት በድንገት ይመጣባቸዋል ይላል። እንደ ሌባ በማይታወቅ ሰዓት የሚደርስ ነው። የጨለማ ቀን ነው። የቁጣ ቀን እንደሆነ ይታያል። አማኞች ለዚህ ቀን አልተመረጡ። በዚህ ጊዜ የሚሆነውን ነገር እንዲያውና እንዲደርስባቸው ጌታ አማኞችን አልጠራቸውም አልመረጠንም ይላል። ይህ ቀን የእግዚአብሔር ቁጣ ከሰማይ የሚገለጥበት ቀን ነው። እንደ ኖህ ዘመን የጥፋት ውሃ ሰዎችን ሁሉ ሊያጠፋ እንደሆነ ነው። ውሃው ሲመጣ ሰዎቹ የውሃ ጥፋት ይመጣል ብሎ መርከብ ሲሰራ ማንም ያጠበቀ የለም። ውሃው ድንገት ነው የደረሰባቸው። ሰዶምና ጎሞራ የጠፉት ድንገት በመጣ የእግዚአብሔር ቁጣ ነው። ሎጥ ግን ቀደም ብሎ ከጥፋቱ ድኗል። ኖህም መርከብ ውስጥ ገብቷል። እግዚአብሔርም ስላሰበው ከዚያ ጥፋት አወጣው። እንደ ኖህና ሎጥ ዘመን በድንገት በሰዎች ልጆች ላይ ከሚመጣው ቅጣትና ቁጣ ለቁጣ እኛንም ስላልመረጠን ከዚያ ያወጣናል። እግዚአብሔር የተመሰገነው። የት ነው የሚያወጣን? የት ነው ስም ይወስደን? መጽሐፍ ቅዱስ እንደሚነግረን በተሰሎንቄ ላይ እንዲሁም ከጌታ ጋር ሁሉ ጊዜ እንሆናለን። ጌታ ኢየሱስ ክርስቶስ ሲመጣ ድንገት ሲመጣ ወደ ጌታ ነው የምንሄደው። ብዙዎች መጽሐፍ ቅዱስ ተርጓሚዎች ጌታን ባየር ለመቀበል የሚለውን ቃል ይወስዱና መቀበል የሚለውን ቃል የግሪኮችን ወይም የሮማውያኖችን አንድ ጄኔራል ወይም አንድ ፕሬዚዳንት ሰው ለመቀበል አይሮፕላን ስቴሽን ጣቢያ ሄደን በክብር ተቀበለነው ወደ ከተማ እንደምናመጣ ወይም ደግሞ ከጦርነት ድል የነሱ ሰዎችን መጡ ኢትዮጵያን ሯጮች አሸንፈው ሲመጡ እንደምንቀበላቸው እንደዚህ የመስተንግዶ መቀበል አድርገው ይወስዱታል። ግን ሐዋርያ ጳውሎስ እኛ መቀበል የሚለውን ቃል በዛ መልክ አይደለም የተጠቀመው። ምክንያቱም ጌታን ባየር ለመቀበል እንሄዳለን አይደለም እንነጠቃለን ነው ቢሮ ነጣቂ አለን የሚነጥቀን አለ እንጂ እኛ ወክ አርገን ኤርፖርት ሄደን አሸናፊ ሆኑ ትሯጮች እንደምንቀበል አይነት መቀበል አይደለም። ተነጥቀን ነው የምንሄደው። የሚወስደን ስናች የሚያረገን ኃይል አለ። እግዚአብሔር የተመሰገነ ይሁን እንጂ ወክ አርጎ ሄዶ እንግድነት ለመቀበል አይደለም። እኛንን የምንወሰደው እንወሰዳለን እንጂ ሄደን አምጥተው ነውና ዌልካም ጂሰስ የምንለው ነገር አይደለም። እንዲሁም ከጌታ ጋር ሁልጊዜ ምን እናረጋለን? እንኖራለን። ሊሰን እኔም በጣም በጣም ጎልቶ የሚታየኝ በታላቁ መከራ መጨረሻ ላይ የሚድኑት በህይወት ያሉ የሰው ልጆች ወደ ሺው ዓመት ሲገቡ መነጠቅን አያሳይም። ወደ ሺው ዓመት መግባትን ነው የሚያሳየው። ከታላቁ መከራ የሚድኑ ሰዎች ወደ ሺው ዓመት ሲገቡ ነው የሚታየው። ወደ ሺው ዓመት ነው የሚገቡት። ነገር ግን መጽሐፍ ቅዱስ ቅዱሳን በጌታ ተነጥቀው ወደ ጌታ እንደሚሄዱ ይናገራል። ኢየሱስ ክርስቶስ በዮሐንስ ወንጌል ላይ የተናገረውን እንዳትረሱ። ምንድነው ያለው? በጣም የሚወደድ ድሮ ብዙ ይሰበክ ነበር። አሁን በመጨረሻው ዘመን ላይ ብዙም አይሰበክም። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔ ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲህስ ባይሆን ባልኳችሁ ነበር፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁ። የት ነው የሚያዘጋጅልን ስፍራ? የሺው ዓመት ወራሾች በምድር ላይ ነው ወራሾ ነው የሚኖሩት። ነገር ግን የጌታ ቅዱሳን ግን በንጥቀት የሚያድጉት እንነጠቃለን፣ እንዲሁም ከጌታ ጋር ሁልጊዜ እንሆናለን። ክብር ለእግዚአብሔር ይሁን። ስፍራ አዘጋጅላችሁ ዘንድ ሄዳ ሄጄም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ መጣለሁ፣ ወደ እኔ ምን አረጋችኋለሁ? ይህንን ብለን ነው ማለት አለ። ወደ እኔ ምን አረጋችኋለሁ? ወስዳችኋለሁ። ካን ኢማጂን ሰከንድ ካሚንግ ላይ ኢየሱስ ሲመጣ በምድር ላይ ያሉ ሰዎች እዛው ነው የሚቀሩት። ግን አንዳንዶች ምን ይላሉ? በመጨረሻው ዘመን ላይ ንጥቀት ታዲያ የት ነው የሚካሄደው? ከመከራ በኋላ ነው የምትሉት? የቱ ጋር ነው ሲሆን የምታዩት ሲባሉ ክሊር መልስ ብዙዎቹ አይመልሱም። ግን መጽሐፍ ቅዱስ ምንም እንኳን መጽሐፍ ቅዱስ ከመከራ በፊት መዋላ የሚለውን ነገር እንዲያስቀምጥላችሁ እንጂ ለቁጣ አልመረጠንም። እግዚአብሔር የተመሰገነ ይሁን። ከሚመጣው ቁጣ ሊያድነን የሚመጣ ጌታ አለ። ክብር ለእግዚአብሔር ይሁን። ወደኔ ምን አረጋቸዋለሁ? ወስዳቸዋለሁ። ክብር ለእግዚአብሔር ይሁን። ለዚህ ነው ሐዋርያቶች እኛ ሀገራችን በኢየሩሳሌም ነው አይሉም፣ በሺው ዓመት የክርስቶስ መንግስት ነው አይሉም። ሀገራችን የት ነው? በሰማይ ነው። ክብር ለእግዚአብሔር ይሁን። እኛ ሀገራችን በሰማይ ነው። ከዚያም የሚመጣ መድኃኒትን እርሱም ክርስቶስም እናረጋለን እንጠብቃለን። እግዚአብሔር ስም የተባረከ ይሁን። መቼ ይሆናል ይሄ? Nobody knows, nobody knows, nobody knows, nobody knows. Please let us not ignore this. ይሄንን ይችላል ብለን አንለው። ምን ስሰራ ያገኘኛል ጌታ? ምን እያደረኩ ያገኘኛል? በምን አይነት ሁኔታ ነው ጌታ ቢመጣ እኔን የሚያየኝ? የት ነው የሚያየኝ? ምን ሳረግ ነው? ምን ሳወራ? ምን ስናገር? ምን ስሰራ? ምን ሳስብ ጌታ ይመጣል? ይሄንን ማየት አለብን። ውድ ወገኖቼ ራቁታችንን ሆነን ጌታ እንዳይመጣ መጠንቀቅ አለብን። እግዚአብሔር ስም የተባረከ ይሁን። ራቁቱን ነቅ አለ አይደለም? እንዳይገኝ ማንም ሰው ያንዳንዱ ነክቶ ይጠብቀል። አንዲት ክርስቲያን እህት ሁሉ ጊዜ አንድ መጽሐፍ ሳነብ ያየው ድሮ በጣም ቢዚ ላይፍ ያላት የብዙ ልጆች እናት ነች ይላል። እና ማታ ማታስ ከመተኛቷ በፊት ሁሉ ጊዜ ጌታ ሆይ ተኝቼ ብትመጣ ካንተ መሄድ ካንተ ጋር ከመሄድን የሚያስቀረኝ ነገር እንዳይኖር ይያለች ንሳ እየገባች ነው የምትተኛው። This is really a time ወደ ጌታ መሄድን ምናስብበት ጊዜ ነው። ያማኞች መነጠቅን ገና በዝርዝር እናያለን። ብዙ ማስረጃዎች ከመጽሐፍ ቅዱስ አውጥተን በጣም በዝርዝር እናያለን። አንድ ትልቅ ነገር ልንገራችሁ። እኔ በበኩሌ ማምነውና መረዳው ያመጽ ምስጢር አሁን ይሰራል ይላል። እና ያመጽ ምስጢርን የሚከለክለው አለ ይላል። ብዙዎች መንግስት ነው የሚከለክለው ይላል። ያመጽ ምስጢር መንግስት እየሰራ ራሱ እንዴት መንግስት ይከለክለዋል? ያመጽ ምስጢር መንግስት እንዴት ነው የሚከለክለው? ነገር ግን እግዚአብሔር ቃል እንደሚነግረን ያመጽ ምስጢር የሚከለክል ማን ነው? መንፈስ ቅዱስ ነው። እና መንፈስ ቅዱስ ዛሬ በቤተ ክርስቲያን ውስጥ እናንተ ክርስቲያን ሆናችሁ መኖራችሁ ጨው ናችሁ ሲል ምን ማለት ነው? ጨው የምግብን ኳሊቲ ይጠብቃል። እንዳይበሰብስ አለ አይደለም? የምግብን ረጅም ጊዜ መቆየት ኃይል ይኖረዋል። ጨው ባክቴሪያ እንዳይራባ ያረጋል። ክርስቲያኖች ያለም ጨው ናቸው። እግዚአብሔርን አምነን ብርሃን ሆነን በምድር ላይ መኖራችን፣ የጌታን ስም መጥራታችን፣ መጸለያችን ብዙ ሰዎችን ያስጨንቃቸዋል። ኢትዮጵያ ዛሬ አሁን ባለፈው ከመሄዴ በፊት ቀደም ብዬ ከነሹ ጋር በሄድኩበት ጊዜ አንዲት ልጅ ራሱ አንድት መሰክርልህ ነው ብለው የኛን ካሴት ዛ ሲዲ የሚሸጡ ልጆች አሉ መሰረተ ክርስቶስ ሱቅ እዛ ይዘዋት መጡ። እና ራሷ ተመስክርልህ አሉ። ካሴት ሲዲ ትሰማለች መልክቶች። እና እየሰማች መዝሙር አይደለም መልክት ነው ማዳመጣው አለች። እንደ መዝሙር እኔ መዝሙር እንኳን ከፍ አድርጌ አልከፍትም አለች። ለራሴ ለሰማው በሚችል መንገድ ነው የከፈትኩት አለች። አንድ አጠገቤ ያለ እስላም የሆነ ሰው መጣ አለች። ጠየሩ ተመጣና ቆም ማለና አንቺ ይሄን ነገር ተጠፈልሽ አጥፊ አጥፊ ብሎ ተቆጣት። ይረብሻቸዋል ሰዎች። የክርስቶስ ወንጌል ይረብሻቸዋል። አንድ ደግሞ ሴትዮ አሉ አለች እዛው ግቢ ውስጥ ምኖርበት። ሴትዮ አንድ እንኳን ኖርማሊ ስታወራቸው አይሰሙም። ጆሮአቸው እንትን የሆነ ችግር አለውና ጮክ ተብሎ ነው የሚያወራቸው። አጥፊልኝ ይሄን ነገር አጥፊ አንቺ ይያሉ በቃ በቁጣ። እግዚአብሔር ቃል ቤተክርስቲያን በመትሰብከው ቅዱሳን በሚጸልዩት በሚናመልከው የጌታን ስም ስንጠራ በጨለማ ኃይል ላይ ተጽኖ እናሳድራለን። እንዲህ ያስደረገን ማን ነው? መንፈስ ቅዱስ። የምንጸልየውን የሚሰጠን ማን ነው? መንፈስ ቅዱስ። ኢየሱስ ጌታ ነው ብለን እንድንጠራ የሚያረጋን ማን ነው? ያለ እግዚአብሔር መንፈስ ኢየሱስ ጌታ ነው ማንንም ማለት አይችልም። የእግዚአብሔር መንፈስ ነው ኢየሱስ ጌታ ነው የሚያሰኘን። ይሄ ኃይል ይሄ ጸጋ ቤተክርስቲያን ውስጥ እስከሰራ ድረስ ያመጽ ምስጢር በመጨረሻው አለ ዘመን በታላቁ መከራ የሚሰራ የጸረ ክርስቶስ መንፈስ በሙላት መስራት አይችልም። እጅግ በጣም አስቸጋሪ ነው። በዚያን ጊዜ ቤተክርስቲያን ይያለች የጌታ ስም ሲጠራ መናፍስቶች ይጨነቃሉ። የኢየሱስ ስሙ በሲዝን አይሰራም። ስሙ ኃይል አለው ያንበረክካል። ክብር ለእግዚአብሔር ይሁን። ስለዚህ ቤተክርስቲያን መነጠቋ የጨለማ ኃይል ምድርን በጨለማ የምትወረስበት ጊዜ ነው። አዎ ለምን ነው እሱ ይሄ የሚሆነው? ሰዎች እውነትን ስላልተቀበሉ። የሚናገረውን ቃል ተመልከቱት። አያችሁት? ምዕራፍ 2ኛ ተሰሎንቄ ምዕራፍ 2 ላይ ነው ማነበው። ቁጥር 7 ጀምር የአመጽ ምስጢር አሁን ይሰራል ብቻ ከመንገድ እስኪወገድ ድረስ አሁን የሚከለክል አለ ይላል። በዚያን ጊዜ ጌታ ኢየሱስ በአፉ መንፈስ የሚያጠፋው ሲመጣ በመገለጡ የሚሽረው አመጸኛ ይገለጣል። ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ የርሱ መምጣት በታምራት ሁሉና በመልክቶች በአስተኞች ድንቆች በአመጽ መታለል ሁሉ እንደ ሰይጣን አሰራር ነው። ካውንተርፌት የሆነ የሰይጣን አሰራር የማታለል አሰራር በብዛት ይኖራል። ስለዚህ ምክንያት በእውነት ያላመኑ ነገር ግን በአመጽ ደስ ይላቸው የነበሩ ሁሉ ፍርድን እንዲቀበሉ ሐሰትን ያምኑ ዘንድ እግዚአብሔር የስተትን አሰራር ምን ያደርግባቸዋል? ይልክባቸዋል። ስለዚህ ቤተክርስቲያን በዚህ ጊዜ ውስጥ ምትኖር ከሆነ የአመጽ ምስጢር በግልጥ አሁን በስውር የሚሰራው በግልጥ ለመስራት እድል አይኖርም። እኔ በበኩሌ እንደዚህ ነው ማምነው። ደጋግሜ እንደነገርኳችሁ ከዚህ ዲፍረንት ቪው ያለው ሰው ብታዩ ሐሰተኛ የምትሉት አይደለም። እኔም ሐሰተኛ ልባልም ሌላውም ሐሰተኛ ይባልም። This is really መጽሐፍ ቅዱስን የምናይበት የምንረዳበት ነገር ነው። ኢየሱስ ይመጣል። ክብር ለእግዚአብሔር ይሁን። እኔ ለቁጣ ተመርጫለሁ ብዬ አላምነው። ከቁጣ የሚያድነኝን ጌታ እንጂ አንታይ ክራይስት አልጠብቅም። አንታይ ክራይስት የሚጠብቅ ካለ ይጠብቅ። እኔም ተጠብቀው ከሰማይ የሚያድነኝን ጌታ ነው። ክብር ለእግዚአብሔር ይሁን። ሙሽራ ነው የምንጠብቀው። የእግዚአብሔር ስም የተባረከ ይሁን። አዎ በደሙ የዋጀን የእግዚአብሔር ልጅ ናዝሬቱ ኢየሱስ ክርስቶስ። ክብር ለእግዚአብሔር ይሁን። ይሄ መከራ ታላቁ መከራ እስራኤላውያኖችን በግድ በመዓት ሊነክስባቸው ወደ ራሱ ሊመልሳቸው በጭንቅ ውስጥ እያሳለፈ መሲያቸውን ክርስቶስን በእንባና በንሳ እንዲቀበሉት የሚያደርግበት ዘመን ነው። ቤተ ክርስቲያን እሱን ከተቀበለች እኔና እናንተ እሱን ካከበር ነው ከወደድ ነው እየወደድ ነው እዛ ውስጥ ገብተን ተማገዱ አይለንም ጌታ። ክብር ለእግዚአብሔር ይሁን። እግዚአብሔር ስም የተባረከ ይሁን። ቤተ ክርስቲያን እስከ ዛሬ እየተቀበለች ያለችው መከራ ራሱ ይበቃታል። ጌታ ምስጋና ይድረሰው። ስለዚህ መነጠቅ ካለ ይሄ እንግዲህ አለ አይደለም፣ መነጠቅ አለ ብላችሁ ምታምኑ ከሆነ እንደሚነጠቅ ሰው እግዚአብሔር እንድንኖር ይርዳ። ይሄ ዛሬ በምድር የምንኖረው ኑሯችን ልባችን እንዳያሰምጠው ወደ ጌታ መሄዳችንን ልብ እንድንን። እዚህ መከራ እየታየ ፍዳችሁን በልታችሁ ሰርታችሁ ለምትኖሩበት ለአሜሪካን ሀገር እንኳን ቪዛ ሲገኝ በቃ አሜሪካ መሄዴ ነው ያለ ሰው ሁሉ ቃውን ይሸጣል። ሁሉ ንቃ ወሰደው መጻፉን ምኑንም እኛም እንዲያርገናል እዛ እናገኘዋለን። ገንዘቡም እዚህ ከዛፍ ላይ የሚለቀም ነው። ልብሳቸውን ሁሉ የክት ልብሳቸውን ሰጠው ሰዎች እዚህ አሜሪካን መጥተው እንትነዋን ጆሴፌ ባንክ ሊገዙ ጆሴፌ ባንክ በስር ዓመትም እንዴት ከየት ይመጣል አይደለም? ሁሉን ጥለን አያችሁት። አንድ ሰው ኤምባሲ የሚሰራ ነበረ እኛ የምናውቃቸው ወገኖች ጋር ነው የመጣው እና ሊቀበሉ ዘመዳችን ይመጣል ብለው ሄዱ እና ዶሮ እና ዳቦ ቆሎ ምናምኑን ይሄንን እንትኑን ምግቡን በሻንጣ አሰጧቸው ተመለሳሉ። ማን መለሰው ሰና ፓስፖርቱ ላይ እንደዚህ ይዞ ከኤምባሲ የሚያቃቸው አንዳንድ እንጆች ሪኮመንዴሽን ጽፈውለታል አሉ እና በሄደበት ቦታ ስራ ሊቀጠር እንዲችል ሪኮመንዴሽን ለካሱ አሳይለም ቀርቶ ሊጠይቅ ነው እና ፖርት ኦፍ ኤንትሪ ላይ የሚያገኘው ኦፊሰር ሲንተሲ አረጋችን ደብዳቤ እዛው ትቷታልና ኦ ለበቱሪስት ቪዛ መጣይ መቅረት አላማ ነው ያለ አንተማ አትገባን ቁጭ በል እዚህ ያለው እና አያችሁት። ጌታ ኢየሱስ ግን በመንፈሱ ካተመን ገባለን። ክብር ለእግዚአብሔር ይሁን። የአሜሪካን ኤምባሲ ቪዛ ሰጥቷችሁ ፖርት ኦፍ ኤንትሪ ያለ ኦፊሰር የፈለገ ሴነተር ውሳኔውን ሪቨርስ የማድረግ ስልጣን የለውም። አትገባም ካለ አትገባም ነው የተረጠረው ነገር ካለ ስልጣን አለ። አሜሪካን ኤምባሲ ሰጥቶኛል ምናምን ይባል አሜሪካን ኤምባሲ ደዛውራ ቁጭ በል ተመላችሁ መልስ የለም ምን የለም። ኢየሱስ ክርስቶስ መንግስት ግን ለመግባት ግን መታተማችንን ማረጋጋት አለብን። እንሄዳለን ወደ ጌታ። ክብር ለእግዚአብሔር ይሁን። ይሄንን ጸጋ እግዚአብሔር ይስጣን። እኔ ዛሬ ስንት አመት ለምን እንደሆነ እስካሁን ለቆየው አላቅም። እኔ በሞት ይሁን በአደጋ ይሁን በመነጠቅ ይሁን እንዴት እንደሚሄድ አላቅም። ወደ ጌታ መሄዴን እግዚአብሔር በላይ ላይ መጣ። ልክ አሁን እንደሚሄድ ሰው የሆነ ስሜት ይሰማኝ ነበር። ቸርቸር ጎዳና ነው። በጣም ደስተኛ ነበርኩ። ማትሪክ አልፌ ትምህርት ቤት ለመግባት እየተዘጋጀው ያለውበት ነው። መሸኛ ድብዳቤ ተሰጥቶኝ በቃ ከመስሪያ ቤት ለቅቄ ልወግ ልገባ ነው። ሰደኒ ቸርቸር ጎዳና ላይ ታክሲ እየጠበቅኩ ሰማያዊ ሀገረተኛ እንደሆንኩ ምድር መኖሪያ እንዳልሆነች አስቤ አይደለም መንፈሳዊ ነገር ሰደኒ ብቻ እንደ ልብስ ላይ ለበቃ እንደ ልብስ ላይ ተከደነ እና እንደምሄድ አሁን እንደምሄድ ቴ አልኩኝ። በመኪና አደጋ ነው የምሄደው? እንዴት ነው የምሄደው አልኩኝ። ሊሄድ እኮ ነው ሊሄድ አሁን ሊሄድ እንዴ ደስ ይላል። ሰማይ ሀገሬ መሆኑን አወቁ። የዚችን የምድር ኑሮ በቃ አሁን ሊሄድ ከሆነ የመጨረሻውን ልሰናበታት። አቤት ከልጅነት ያደግኩበት በቸርቸር ጎዳና ወደ ባቡር ጣቢያ ተመለከትኩ። ተሰናበትኳት መሬትን። ባይ አልሄድም አንድ ቀን ሁለት ቀን ሶስት ቀን አለቀቀኝም። አንድ ሳምንት ሁለት ሳምንት እኔ የሚቀርቡኝን ወንድሞችና አይሉን መጠየቅ ትችላላችሁ። እቤቴ ልክ ስደርስ ዘለታ ብዙ ገንዘብ ኪሴ ውስጥ ነበርና ለእናቴ የሰጧቸው ምክንያቱም እኔ መሄዴ ነው ምን ያረጋል ገንዘቡ እንኳን አልኳቸው። እናቴ ምንድነው አሉ። በቃ የኔ ነው ወሰዱት አልኳቸው ሰጧቸው። በእውነት ነው መነግራችሁ እንዴት እንደምሄድ አላቅም። እሄድ ለሄድ የምችል ሰው አሁን የሚሄድ ሰው አገራችን ሰማይ ነው። አገራችን ሰማይ ነው። ኢየሱስ ከዛ የሚመጣ ስፍራ አዘጋጀልን ጌታ አለ። ካን ኢማጂን መንግስተ ሰማይ ስትሄዱ ኢየሱስ ያዘጋጀላችሁ ክፍል ምን አይነት ክፍል ይመስላል? ምን አይነት ቦታ ነው? በአባቴ ቤት ብዙ መኖሪያ አለ። ብዙ መኖሪያ አለ። አንድ ሰው መንግስተ ሰማይ ሄድኩ አለ። እንግዲህ ምን ያለው ነው? ሐኪም ነው ሞቶ በነበረበት ጊዜ አየውን ነው እና የሆነ ነገር እንደዚህ አትክልቶቹን ሲያቸው በጣም ደስ አሉኝ አለ። ቁረጠው አለኝ አለ። ስቆርጠው አለ ይበቅላል አለ። መቼም ሰዎች በዚህም ሆነ በዚያ አዩት ምንም ይሁን ምንም መንግስተ ሰማይ እንዴት ያለ ውብ ቦታ ነው። ስለ መንግስተ ሰማይ ብዙ መዝሙሮች ድሮ ይዘመሩ ነበር። አምቴሊንግ እውነቴን ነው የምነግራችሁ። አልተናፍቁም ያ በደሙ የዋጀንን የእግዚአብሔር ልጅን መንግስት መውረስ አልተናፍቁም ወገኖች። ይሄ ትምህርት ዓላማው ይሄ ነው። በቃ ይሄን በውስጣችን እንዲቀሰቀስ ያልዳኑ ዘመዶቻችን እንዲድኑ የመጨረሻውን ነገር ሳንነግራቸው እንዳናጣቸው ለልጆቻችን ለምንወዳቸው እየጸለየ ኢየሱስ መጥቶ ሲወስደን ምድር ጨለማ ውስጥ የምትገባበት ዘመን አለ። እግዚአብሔር ይመስገን። ይሄ መቼ እንደሚሆን አናቅም። ክራይሲስ በምድር ላይ ሲመጣ የዓለም ጦርነት የመጀመሪያው ሲመጣል ጦርነት ሊሆን ነው እየተባለ አልመጣ። ሰደን ሁለተኛው ዓለም ጦርነት ሲሆን ጦርነት ሊሆን ነው ምናምን ተብሎ ድንገት ነው ሁሉ ነገር ድንገት። አንድ ዱክ ሞተ አንድ ነገር አንድ ክራይሲስ አንድ ነገር ይጭራዋል አንድ ነገር እርጉዝ ምጥ እንደሚወርሳት ወጥመድ እንስሳቶችን ሳያስቡት እንደሚያጠምዳቸው እንዲሁ ጥፋት በድንገት ይመጣል። ክራይሲስ በድንገት ይመጣል። ዛሬ ኒውክሊየር ፓወር የሆኑ አገሮች ለጥፋት የተዘጋጁ የፈለጉትን ነገር ሊያደርጉ የሚችሉበት አንድ ፕሮፌሰር ሲነግሩኝ ለኔ ብቻ አይደለም ለተባሪው ሲናገሩ አንድ የሚያቁትን በጣም ከፍተኛ ባለስልጣን ስም ጠቅሰው ሲነግረኝ ፕሬዚዳንት ቡሽ በስልጣን ላይ በነበሩበት ጊዜ ከፕሬዚዳንት ኦባማ በፊት አንተ ዋይት ሃውስ ውስጥ ባትኖር ኖሮ እንቅልፍ አልተኛም ነበር ከሚያቁት ኢንፎርሜሽን በአለም ላይ ካለው ከሚያሰጋው ነገር የተነሳ ልቤ ባንተ ስለሚታመን ነው እንግዲህ እግዚአብሔር ያሳያችሁ እንቅልፍ ያወስደኝም ነበር ይላል። አለማወቅ ተዘሎ ያኖራል። ኢግኖራንስ ኢዝ ሳምታይምስ አው ግን ዛሬ ያለንበት ዘመን ለብዙ መሪዎች ስጋትና ፍርሃት ያመጣ። አንድ ሰው ሲነግረኝ ፕሬዚዳንት ኦባማ ልክ እንደተመረጠ ከተረጋገጠ በኋላ የሲክሬት ኢንፎርሜሽን ይሰጣቸዋል አይደለም ልክ ያቺ ስትሆን ረጋ ይላል አሉ። ሁሉም ፕሬዝዳንት ላላላላላ ሲለ ነበረው ሁሉ ለምን ያለው ሪያሊቲ እንደዚህ ዝም ብሎ የሚያዝናና አይደለም ይሄ ያለንበት ዘመን ከባድ ነው መታደል አይደለም ክርስቲያን መሆን መታደል አይደለም ፓስፖርታችንን እንኳን አስመጥተናል ኢንትራንስ ቪዛ እኮ አለንኛ ክብር ለእግዚአብሔር ይሁን ክብር ለእግዚአብሔር ይሁን ቪዛውን የሚጥል ሰው አለ አሜሪካን ሊመጣ ይያለ እ ስንት ነገር ይጥላል ሰው ያ ደከመበትን ሁሉ ሰዶት ይላል ቪዛውን ግን እንግዲህ አንገቱ ላይ ቦርሳ ሳሰ ባንጠለጥል ነው ብዙ ሰው ባይነ ቁራኛ ነው ፓስፖርቱን የሚይዝ አይደል የኔና የናንተ ቪዛ የኢየሱስ የደሙ ማህተም የመንፈስ ቅዱስ ማህተም ነው በላያችን ያለው ይሄንን በቃ በዚህ ጸጋ ነው መኖርያ ክርስቲያን የሆንኩት እኔ መንግስተ ሰማይ ለሄድ ነው አድራሻዬ ሰማይ ነው ክብር ለእግዚአብሔር ይሁን እግዚአብሔር በዚህ ምድር ላይ ባለ ኑሯችሁ እንዲጎበኛችሁ እንዲፈውሳችሁ እንዲረዳችሁ መጸለይ መልካም ነው ግን ዴስቲኒዬ መንግስተ ሰማይ ነው እንጸልይ እዚሁ እንደዚህ ተሰብስበን ቢወስድ እንዴት ደስ ይላል ኦ ኢየሱስ ክብር ለእግዚአብሔር ይሁን ክብር ለእግዚአብሔር ይሁን ክብር ለእግዚአብሔር ይሁን ክብር ለእግዚአብሔር ይሁን የእግዚአብሔር ስም የተባረከ ይሁን በእውነት ክብር ለእግዚአብሔር ይሁን አምላክ የለውል እግዚአብሔር በዚህ ስፍራ ጌታ ሆይ ያንተን መምጣት ስናስብ እንደ ተነገረልህ አዳምና ሔዋን ኃጢአት ከሰሩባት ከዚያች ዕለት ጀምሮ እንደ ተነገረልህ መጣ አው ለኔና ለወገኖቼ ስጋን ለብሰ ጌታ ሆይ መከራ ተቀበለ ሞተ ተነሳ እንደ ተናገርከው ነቢያቶች ሐዋርያቶች እንደ ተናገሩት ትመለሳለህ ወዳንተ መሰብሰባችንን እንድናስብ እርዳን በኑሯችን በለትለት በሚገጥመን ችግርና ፈተና ኑሯችን በሚጠይቅብን ነገር ሁሉ ጌታ ሆይ የተቸገርነውን ችግር ሁሉ ሰድልን ጌታ ሆይ እባክህን ጌታ ሆይ ያንተን መምጣት ችላ ብለን እንድንኖር ከሚያደርገን ነገር ሁሉ ታደገን አንተን ችላ ብለን መሰብሰባችንን ወደ አንተ መምጣታችንን ችላ ብለን እንዳንኖር ጌታ ሆይ ትዳራችን ኑሯችን የምንበላው የምንጠጣው ለለተለት የሚያስፈልገን ነገር ወደ አንተ መሰብሰባችንን እንዳይሻማ ልባችንን እንዳይሰርቅ እርዳን ሁሉን ጥለን አንተ ለዘጋጀህልን መንግስት ብቁ ወደ አደረከን አንተ ጌታችን ሆይ ምክንያታችን አንተ ብቻ ወደ ሆንክበት ስፍራ ምንም ነገር ሳንይዝ መምጣታችን እንድናስብርዳ ባለን በሚኖረን በጊዜያችን በገንዘባችን በስጦታችን በችሎታችን ሁሉ እንደሚሄዱ ሰዎች የመኖርን ጸጋ ስጠን እንደ ባላደራዎች በምድር ላይ የመኖርን ጸጋ ስጠን ኦ ጌታችን ሆይ ይሄ እውነት ስለሚሆን ነቢያቶች የተናገሩት ሁሉ በዘመናችን ጌታ ሆይ ባለፉትም ዘመናት ሁሉ እያንዳንዱ ተፈጽሟል አሁንም ደግሞ ወደፊት ይፈጸማል ይሄ ሲሆን ይሄንን ጌታ ሆይ በቸልተኝነት እኛ እያየን እንዳንኖር እርዳን ኢየሱስ ሙሽራችን አለን መንፈስ ቅዱስህ እንደሚናፍቅ እኛም እንናፍቃለን ናልን የእግዚአብሔር ልጆይ ናልን ከዚህ ምድር ላይ ወዳዳንከን ወዳ አባታችን መንግስት ወደ እግዚአብሔር መንግስት ብዙ መኖር ያለ ወዳልክበት አንተ ወዳዘጋጀልን ስፍራ ውሰደን ጌታ ሆይ ውሰደን የምድር መከራ እየተቀበሉ ጌታ ሆይ ስምን ጠርተው እየተንገላቱ የሚኖሩት ልጆች ሁሉ ይታሰቡ ጌታ ሆይ እግዚአብሔር ሆይ ሊድኑ ያሉትን አድናቸው የመመስከት ጸጋ ስጠን መዳንህን የሚያፋጥን ሥራ እንንሰራ አንደበታችን ለምስክርነት የቀና ይሁን ጌታ ሆይ ሰዎችን ከጨለማ ነጥቆ የሚያወጣውን የጸጋህን ወንጌል ጌታ ሆይ በድፍረት በእምነት እንድንናገር እርዳን ይህን ስለምታረግና መሰግናለን ክብር ላንተ ይሁን ስምህ ይባረክ በጌታ በኢየሱስ ክርስቶስ ስም አሜን